የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 16 2016 ዓ.ም መሰናደው ጀመረ። ኢትዮጵያ ዘንድሮ እዳዋን ሳትከፍል ቀረች።
በዊት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮ ቦንድ አበዳሪዎቹ ገንዘቡን በተለየ እስኮ አካውንት አስቀምጠን ውይይቱን መቀጠል እንችላለን። መክፈል ግን አንችልም፣ ምክንያቱም ያኛውን መሪ ያበላሽብናል። ከፍተኛ ሀገር ጠቀሜታ የሚያስገኘውን የእዳ ሽግሽግ ወደኋላ የሚመልስብን ስለሆነ ጥንቃቄ ማድረግ ስላለብን ነው።
የሰማችኋቸው የገንዘብ ሚኒስቴር ዴኤታ የሆኑት ዶክተር ኢዮብ ተካልኝ ነው። ዝርዝሩ ቆየት ብሎ በአብይ ርዕስ የሚደመጥ ይሆናል። ይህንና ሌሎች ርዕሰ ጉዳዮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። የምሽቱ ዋና አዘጋጅ ቆንጅት ታዬ ናት። እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከዚሁ ከስቱዲዮ በመሆን ይከውንልናል። እናንተ አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ከአለም ዙሪያ የተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ አድማጭ ተመልካቾቻችን፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያ ዘንድሮ እዳዋን ሳትከፍል ቀረች። እስራኤል በጋዛ የአየር ድብደባና ከባድ መሳሪያ ድብደባ ቀጥላለች። ዩክሬን የሩሲያን መርከብ ላይ ጉዳት አደረሰች። የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያ ላለባት እዳ የዓለም አቀፍ አበዳሪዎቿ ዛሬ ታህሳስ 16 ይጠበቅባት የነበረውን የወለድ ክፍያ ሳትፈጽም ቀረች። አገሪቱ ባላት ብቸኛ የዓለም አቀፍ የመንግስት ቦንድ መክፈል የነበረባት 33 ሚሊዮን ዶላር ነበር። በ1 ቢሊዮን ዶላር ቦንድ ሽያጭ ላገኘችው ብድር ወለዱን እስካለፈው ታህሳስ 1 መክፈል የነበረባት ቢሆንም በተሰጣት ተጨማሪ የ14 ቀን የእፎይታ ጊዜ ውስጥም ክፍያውን መፈጸም ተስኗታል። በሌላ በኩል ግን የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ማምሻውን ለቪኦኤ በሰጡት ቃል አገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላት ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለውን የብድር እፎይታ ድርድር እንዳይጎዳው በማሰብ ነው ብለዋል። ይሁን እንጂ በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰው አለ አባተ ደግሞ ይህ ሁኔታ መንግስት በአበዳሪዎች እንዳይታመን ሊያደርገው እንደሚችልና ከፍተኛ የወለድ መጠን እንደሚያስከትል አሳስበዋል። የዚህ ዝርዝር በአብይ ርዕስ ይቀርባል። በሰሜን ማዕከላዊ ናይጄሪያ ፕላቱ ክፍለ ግዛት ባለፈው ቅዳሜ አጥቂዎች ኢላማ ባደረጓቸው 17 የማህበረሰብ ክፍሎች ላይ ባደረሱት ጥቃት ከ100 በላይ ሰዎች መሞታቸውን የክፍለ ግዛቱ አገረ ገዢ አስታወቁ። በናይጄሪያ ፕላቱ ክፍለ ግዛት ባለፈው ቅዳሜ ማንነታቸው ያልታወቁ አጥቂዎች ኢላማ ባደረጓቸው 17 የማህበረሰብ ክፍሎች ላይ ባደረሱት ጥቃት ከ100 በላይ ሰዎች መሞታቸውን የክፍለ ግዛቱ አገረ ገዥ ተናገሩ። አገረ ገዢው ካሌብ ሙፍትዋንግ ዛሬ ማክሰኞ ለአገር ውስጥ የቴሌቪዥን ጣቢያዎች እንደተናገሩት እስከ ዛሬ ጠዋት ድረስ ከመቶዎች ያላነሱ አስክሬኖችን እየቀበርንና ሌሎችንም እየቆጠርን ነው ብለዋል። እዚህ ፕላቱ ግዛት ውስጥ ለእኛ እጅግ አስፈሪ እና የገና በዓል ነበር ሲሉ ማክለዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ ቡድን የለም። ይሁን እንጂ በአካባቢው በሙስሊሞችና ክርስቲያኖች መካከል ውጥረት መኖሩ በዘገባው ተመልክቷል። የአምነስቲ ኢንተርናሽናል የናይጄሪያ ጽህፈት ቤት ለአሶሽየትድ ፕሬስ እንደገለጸው ክርስቲያኖች በሚበዙባቸው የቦኮስና ባርኪን ላዲ አካባቢዎች ከ140 በላይ ሰዎች መሞታቸውን የአካባቢው ባለስልጣኖች አረጋግጠዋል። የሟቾች ቁጥር ከፍ ያለ ሊሆን እንደሚችል የተገለጠ ሲሆን የተወሰኑ ሰዎች እስካሁን የደረሱበት አልታወቀም። የጸጥታ ችግሮችን ለመፍታት ቃል የገቡት የናይጄሪያው ፕሬዚዳንት ቦላ ቲኒዩ እስካሁን አስተያየት አልሰጡም። አድማጭ ተመልካቾች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ሁሉንም ኢላማዎች እስክታሳካ ድረስ ጦርነቱን ለመቀጠል ቃል መግባታቸውን ተከትሎ የእስራኤል ጦር ዛሬ ማክሰኞ በተለያዩ የጋዛ ሰርጥ አካባቢዎች አዲስ የአየር ድብደባ ፈጽሟል። በማዕከላዊ ጋዛ በኑሴራት ማጋዚና ቡሬጅ የስደተኞች መጠለያ ካምፖች አካባቢዎች በአየርና በከባድ መሳሪያ መመታታቸውን ነዋሪዎች ተናግረዋል። ኔታንያሁ ትናንት ሰኞ ለሊኩድ ፓርቲያቸው አባላት በሰጡት አስተያየት በአሸባሪው ቡድን የተያዙትን ቀሪ ታጋቾች ለማስፈታት ከተፈለገ እስራኤል በሐማስ ላይ ወታደራዊ ጫና ማድረግ አለባት ብለዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በመጪዎቹ ቀናት ውጊያውን ያሰፋን በመሆኑ ይህ ረጅም ጦርነት ይሆናል፣ ሊጠናቀቅ የተቃረበ አይደለም ማለታቸው ተደምጧል። ከምድር ጦር ሌላ በሺዎች የሚቆጠሩ የአየር ላይ ጥቃቶችን ያካተተው የእስራኤል ዘመቻ አብዛኛውን የጋዛ ክፍል ያፈራረሰ ሲሆን ከ20,400 በላይ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። በጦርነቱ ምክንያት ከቤት ንብረታቸው የተፈናቀሉ 2.3 ሚሊዮን ሰዎችም እጅግ በተጨናነቁ የተባበሩት መንግስታት ድርጅት ጊዜያዊ መጠለያ ውስጥ እንደሚገኙ ተገልጿል። በመጨረሻም የዩክሬን ኃይሎች ዛሬ ማክሰኞ በክራይሚያ የሚገኘውን የሩሲያ ባህር ኃይል ማረፊያ መርከብ በመምታት በሩሲያ ጥቁር ባህር መርከቦች ላይ ሌላ ጉዳት አድርሰዋል። ጥቃቱ የተፈጸመው ሩሲያ በኃይል ወደ ራሷ በቀላቀለቻት ክራይሚያ ውስጥ በምትገኘው የፊዮዶሲያ ወደብ መሆኑ ተገልጿል። የዩክሬን አየር ኃይል ግዙፉ የመርከብ ማሳረፊያ ኖቮቸርስካስክን ያወደመው ክሩዝ ሚሳይሎችን ተጠቅሞ እንደሆነ አስታውቋል። የዩክሬን አየር ኃይል እዝ ቃል አቀባይ ዩሪ ኢህናት ለቪኦኤ እንደተናገሩት ዩክሬን ጦር ስለ መርከቧ ቦታና ጭነት እንዲሁም ክልሉን ስለሚጠብቁት የሩሲያ አየር መከላከያዎች መረጃ እንደነበረው ተናግረዋል። ሩሲያ ቀስ በቀስ የጥቁር ባህር መርከቦችን እና በጥቁር ባህር ላይ ያላትን ተጽዕኖ እያጣች ነው ሲሉ ቃል አቀባዩ አክለው ተናግረዋል። የሩሲያ መከላከያ ሚኒስቴርም በበኩሉ ፊዮዶሲያ የዩክሬናዊ ጥቃት በፊዮዶሲያ የባህር ኃይል ወደብ የምትገኘውን ኖቮቸርካስክ ላይ ጉዳት ማድረሱን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ወደ ኤደን መልሳችኋለሁ።
ደረጀ ደስታን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 16 2016 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ኤደን ገረመው መሰናዶውን በመምራት፣ ቆንጆት ታዬ በዋና አዘጋጅነት፣ ኤልያስ አስማራ ስርጭቱን ከስቱዲዮ በመከወን እንዲሁም ደግሞ አባዩ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በመከወን ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በድጋሚ በአክብሮት እንጋብዛለን። ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር። ለምሽቱ የያዝነው አብይ ርዕስ ኢትዮጵያ ዘንድሮ እዳዋን ሳትከፍል ቀረች የሚለው ነው። ይህ ዘገባ ወደ በኋላ ላይ መለስ የምንልበት ይሆናል። እስከዛው ድረስ ግን በቅድሚያ ሌላ መሰናዶ ወይም ሌላ ዘገባ እንሰማለን። የትግራይ ተቃዋሚዎች በረሃብ ምላሽ ጉዳይ ባለስልጣናቱን ወቅሰዋል። የትግራይ ክልል ባለስልጣናት ከአንድ ወር በላይ በስብሰባ ተጠምደዋል ሲሉ አራት የክልል ፓርቲዎች ወቀሳ አሰምተዋል። አረና ትግራይ፣ ባይቶና፣ ሳልሳይ ወያነ ትግራይና ውድብ ነጻነት የሚባሉ የክልሉ ፓርቲዎች በጋራ በሰጡት መግለጫ በተራዘመ ስብሰባቸው ምክንያት ባለስልጣናቱ ለረሃቡ ምላሽ ካለመስጠታቸው በተጨማሪም መንግስታዊ አገልግሎቶች ተስተጓጉለዋል ብለዋል። የክልሉ የአደጋ ስጋት አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ለአሜሪካ ድምጽ በሰጡት ምላሽ ጊዜያዊ አስተዳደሩ ተቃዋሚዎቹ ፓርቲዎች የተሳተፉበት ኮሚቴ አዋቅሮ ለረሃቡ አስቸኳይ ምላሽ ለመስጠት ጥረት እያደረገ ነው ብሏል። በዚህ ጉዳይ ሙልጌታ ጽባህ ተጨማሪ ያለው።
ትግራይ ውስጥ በረሃብ ምክንያት ሰው እየሞተ መሆኑን ኪዳን ለስር ነቀል ለውጥ በሚል የጋራ ጥላ ስር በተደራጁ አራቱ ፓርቲዎች አረና ትግራይ፣ ሳልሳይ ወያነ፣ ባይቶናና ውድብ ናጽነት ተናግረዋል። ረሃቡን ዓለም እንዲያውቀውና ትኩረት እንዲያገኝ አለመደረጉን የአረና ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ አመልክተው በለጋሾች ዘንድ ወደ ክልሉ የሚላክ እርዳታ ይዘረፋል የሚል ስጋት መኖሩ ችግሩን እንዳባባሰው ገልጸዋል። ክልሉ ውስጥ ያለው ረሃብ እንዳይታወቅ እየተሸፈነ ነው ሲሉ ክስ ያሰሙት አቶ አምዶም መሪዎቹ የህዝቡን መራብ ችላ ብለው ከአንድ ወር በላይ ስብሰባ ተቀምጠዋል ሲሉ ወቅሰዋል።
ግዚያውም ህዳር ተወታደራው መሪህነት ቱናይ ህወሓት
የግዚያዊ አስተዳደሩ አመራር የጸጥታ አመራር አባላት የህወሓት ማዕከላዊ ኮሚቴ አባላትና የቀድሞ የህወሓት መሪዎች ድርቁንና ረሃቡን ችላ ብለው ከ35 ቀናት በላይ ለግል ጉዳያቸው ለስልጣንና ለጥቅም ትኩረት ሰጥተው ስብሰባ ላይ ናቸው። የዘንድሮው ድርቅ የከፋው የሚመለከታቸው አካላት ሁሉ ችላ ስላሉት ነው። በዚህም ህዝባችን ተበትኖ በረሃብ እየሞተ ነው። ይህ መቆም አለበት።
የክልሉን ውስጣዊ አቅም በመጠቀም እንዲሁም ባልሀብቶችና ተቋማትን በማስተባበር ለረሃቡ መፍትሄ ማግኘት እንደሚቻል የአረናው መሪ አሳስበዋል። በሌላ በኩል ከወር በላይ በተራዘመው የክልሉ መሪዎች ስብሰባ ለመንግስታዊ አገልግሎትም መስተጓጎል ሰበብ መሆኑን የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉለ ኃይሉ ጠቁመዋል።
ለሓደ ፖለቲካ ውድብ አኼባ ተብሎ
ለአንድ የፖለቲካ ፓርቲ ስብሰባ ተብሎ ሁሉም የመንግስት መስሪያ ቤቶችና ዞኖች ስብሰባ ላይ ናቸው። ህዝባችን ትንሽም ቢሆን አገልግሎት ማግኘት አልቻለም። መታወቂያ ለማግኘት እንኳን ተቸግሯል። አስተዳድራለሁ ብሎ ቢሮዎች የያዘ አካል ተቋማቱን ዘግቶ ከሰላሳ በላይ ቀናት ስብሰባ ላይ ነኝ እያለ ነው።
የህወሓት መሪዎችና የክልሉ የጸጥታ ኃላፊዎች ካለፈው ወር አንስቶ ስብሰባ ላይ ሲሆኑ እየተወያዩባቸው ስላሉ ጉዳዮች ግን በይፋ የሰጡት መረጃ የለም። ከፓርቲዎቹ በተሰሙ ክሶች ላይ መልስ እንዲሰጡ የጠየቅናቸው የተራዘመ የተባለው ስብሰባ ተሳታፊ የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብረህይወት ገብረ እግዚአብሔር ጊዜያዊ አስተዳደሩ ለረሃቡ ትኩረት አልሰጠውም ተብሎ የቀረበው ክስ እንደማይቀበሉ አመልክተው አጣዳፊ ምላሽ ለመስጠት ተቃዋሚ ፓርቲዎቹ ጭምር የተካተቱበት ኮሚቴ ተዋቅሮ እየተሰራ ነው ብለዋል።
መንግስት ቅድሚያ ይህንን ፕራዮሪቲ አድርጎ የህዝቡ ችግር መፍታት አለበት የሚል ነገር ልዩነት የለን። ግን ሁሉም ነገር ትታ ትኩረት ሲያደርግ ስልሳ ነው ቦታ ያለው የሚል ነገር ግን ስልሳ ብቻ አይደለም እየመራ ያለው ቁጥር አንድ አጀንዳ የትግራይ ህዝብን ህይወት ማዳን ነው የሚል ነገር ፕሬዚዳንትም ሁለት ጊዜ ሶስት ጊዜ ነው ይህንን መግለጫ የሰጡትና ቁጥር አንድ የክልሉ የትኩረት አቅጣጫ ደግሞ ይህንን ችግር መፍታት ነው የሚል ነገር ነው ያለው።
በክልሉ አስቸኳይ ምላሽ ለትግራይ በሚል ስያሜ ከተለያዩ አደረጃጀት ኮሚቴ ተዋቅሮ የረሃቡን አደጋ ለመከላከል ጥሪት የማሰባሰብ ስራ የተጀመረ ሲሆን እስካሁን ግን በኮሚቴው በኩል እርዳታ ማዳረስ አልተጀመረም። የክልሉ መሪዎች መንግስታዊ ስራን ወደ ጎን ትተው በስብሰባ ተጠምደዋል ተብሎ ስለተነሳው ወቀሳ ግን ጥያቄው እርሳቸውን እንደማይመለከትና ስብሰባውን የጠሩት አካላት ሊመልሱ እንደሚገባ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ለዕለቱ የያዝነው አብይ ርዕስ ተጠናቋል። የትንታኔው መጽሔት ይቀጥላል። የሰዎች ህይወት ለጠፋበት የወልቂጤ የጸጥታ ችግር ተጠያቂነት እንዲረጋገጥ ተጠየቀ። ባለፈው ጥቅምት መጀመሪያ በወልቂጤ ከተማ በተከሰተ ሁከት በተሳተፉና አካላት በህግ እንዲጠየቁ ለተፈናቃዮችና ለተጎጂዎችም አስፈላጊው ድጋፍ እንዲደረግና ካሳ እንዲከፈል የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። በጉራጌ ዞንና በቀቤና ልዩ ወረዳ መካከል የነበረውን አለመግባባት ተከትሎ ጥቅምት 2 ቀን 2016 ዓ.ም ጀምሮ በተከሰተው በዚሁ የጸጥታ መደፍረስ 4 ሰዎች መገደላቸውና ሌሎች 114 መቁሰላቸውም ተመልክቷል። የጉራጌ ዞን ፍትህ መምሪያ በበኩሉ ፖሊስ የጠረጠራቸውን ግለሰቦች በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ገልጾ በህግ ጥላ ስር የዋሉት ግለሰቦችን ቁጥር ግን ከመግለጽ ተቆጥቧል። በዚህ ዙሪያ ዮናታን ዘብዴዎስ ያሰናዳው ዘገባ ይቀጥላል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ትናንት ምሽት 15 ቀን 2016 ዓ.ም ባወጣው ሪፖርት በማዕከላዊ ኢትዮጵያ ክልል በጉራጌ ዞንና በቀቤና ልዩ ወረዳ መካከል የነበረውን አለመግባባት ተከትሎም ከጥቅምት 2 ቀን 2016 ዓ.ም አንስቶ በተነሳው ሁከትና ባስከተለው ጉዳት ላይ በቦታው በመገኘት ጭምር ምርመራ ማከናወን አመልክቷል። የጸጥታ ችግሩ የቀቤና ብሔረሰብ በልዩ ወረዳ መደራጀቱን ተከትሎ የተካረረው የአስተዳደር ማዕከል ውዝግብ መሆኑንም ኮሚሽኑ ጠቅሷል። የአዲሱ የቀቤና ልዩ ወረዳ መቀመጫ በወልቂጤ ከተማ ይሆናል አይሆንም የሚል ውዝግብና ንትርክ ተካሮ ወደ ሁከት መለወጡን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ጽሕፈት ኃላፊ አቶ በጋሻው ሼቱ በተፈጠረው ሁከት የደረሰውን ጉዳት አስረድተዋል።
በዚህ ረብሻና ሁከት አንድ የፌደራል ፖሊስ አባልን ጨምሮ 4 ሰዎች ህይወት ማለፉን ነው ያረጋገጥነው። በግምት 114 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። በሁለቱም መዋቅር በኩል ያሉ የተወሰኑ የመንግስት ቢሮዎች ላይ፣ የግለሰቦች መኖሪያና የንግድ ቤቶች ላይ የንብረት ውድመቶች ተፈጽመዋል። ዝርፊያዎች እና በርካታ ቁጥር ያላቸው ሰዎች ከመኖሪያ ቀያቸው ተፈናቅለው በተለያዩ አካባቢዎች ላይ ተጠልለው እንደሚገኙ ነው ምርመራችን የሚያሳየው ማለት ነው።
በውከቱ ምክንያት ቁጥራቸው በውል ያልታወቁ ነገር ግን በርካታ ስለገለጻቸው የተፈናቀሉ ዜጎች ወደ ተለያዩ ከተሞች መሰደዳቸውንም የኢሰማኮ ሪፖርት ጠቅሷል። አቶ በጋሻው ተፈናቃዮች የትና በምን ሁኔታ ላይ እንደሚገኙ ለአሜሪካ ድምጽ አብራርቷል።
በርካታ ቁጥር ያላቸው ሰዎች ከመኖሪያ ቀያቸው ተፈናቅለው ተደብቀው እንደሚገኙ ያሳያል። አንዳንድ አካባቢዎች ልቆላ፣ ካባዳ፣ ዛቢ ሞላ፣ ፈቃዶ፣ ራካቦቃ፣ ጋራባና ስሞቹን ከተሳሳትኩኝ ይቅርታ፣ ወሊሶ ከተማ አካባቢ ተጠልለው ይገኙ እንደነበረ ነው እንግዲህ በወቅቱ የመረጃ ምንጮቻችንም ያነጋገርናቸው የተጎጂዎችም ሊያስረዱን ሞከሩት።
በውከቱ የተሳተፉና ጉዳት ያደረሱ ሰዎች ተለይቶ በሕግ አለመጠየቃቸውን፣ ተፈናቃዮች ወደ ቀያቸው አለመመለሳቸውና አስፈላጊ ድጋፍና ካሳ እንዳልተከፈላቸውም ኮሚሽኑ አስታውቋል። የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበርጋ በበኩላቸው በተከሰተው የጸጥታ ችግር የተጠረጠሩ ሰዎች መታሰራቸውና ምርመራ የተደረገባቸው እንደሆነ ለአሜሪካ ድምፅ በስልክ ገልጸዋል።
የምርመራውን ስራ ወንጀል የፈጸሙ ሰዎች ከፌዴራልም ከማዕከላዊ ኢትዮጵያ ክልልም የተዋቀረ የምርመራ ቡድን አለ። ወንጀለኞች ያው በህግ ትንሄ ለማድረግ እየተሰራ ነው።
አቶ ኤልያስ በዚህ የስልክ ቃለ መጠየቅ በተፈጠረው የጸጥታ ችግር ተጠርጥረው የታሰሩ ሰዎች ቁጥር ስንት እንደሆነም ከመግለጽ ተቆጥቧል። የአሜሪካ ድምፅ ያነጋገራቸው አንድ የወልቂጤ ከተማ ነዋሪም በአሁኑ ወቅት በከተማው አንጻራዊ ሰላም መኖሩን ገልጸው ጉዳዩ ተጠንቶ ዘላቂ መፍትሄ እንዲሰጠው ጠይቀዋል።
ህግ ከማስከበር አንጻር፣ ሰው ወጥቶ እንዲገባ ከማድረግ አንጻር፣ ሰላሙን ለማስጠበቅ በዚህ ረብሻ መንስኤ ናቸው ያላቸውን አካላት ቅድም እንዳልኩ እየተያዙ ነው። በዚህም ሳይድ በዚያም ሳይድ ዘለቄታዊ መፍትሄ መንግስት ምን አስቧል የሚለው ነገር እንዳልኩ ነው ልናውቅ አንችል። መንግስት እየሄደበት ያለው አቅጣጫ እንዳልኩ አዝ ሲቪል እንትን እኔ ላውቅ አልችል።
ዘላቂ መፍትሄ ያልተሰጣቸው የመዋቅርና የአስተዳደር ጥያቄዎች ለሰላምና ለደህንነት እጦት እንዲሁም ለሰብአዊ መብቶች ጥሰት ምክንያት ሆነው መቀጠላቸው እጅግ አሳሳቢ መሆኑንም ኢሰማኮ ጠቁሟል። የመንግስታቱ ኃላፊዎች ቅሬታና ጥያቄ ያቀረባቸውን አካባቢዎች ሁሉ ታማኒ በሆኑና ተቀባይነት ባለው ሂደት በማሳተፍ ዘላቂ መፍትሄ እንዲያመቻቹ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ኢትዮጵያ ዘንድሮ እዳዋን ሳትከፍል ቀረች። ኢትዮጵያ ላለባት እዳ ለዓለም አቀፍ አበዳሪዎቿ ዛሬ ታህሳስ 16 ይጠበቅባት የነበረውን የወለድ ክፍያ ሳትፈጽም መቅረቷ ተገልጿል። ሀገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላት ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለውን የብድር እፎይታ ድርድር እንዳይጎዳው በማሰብ ነው ሲሉ የገንዘብ ሚኒስቴር ዴኤታ ኢዮብ ተካልኝ ለአሜሪካ ድምጽ ምላሽ ሰጥተዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ ደግሞ ይህ ሁኔታ መንግስት በአበዳሪዎች እንዳይታመን ሊያደርገው እንደሚችልና ከፍተኛ የወለድ መጠን እንደሚያስከትልም አሳስበዋል። አስማማው ነው ዘገባለሁ።
ኢትዮጵያ ከ2007 ዓ.ም ጀምሮ እንደ ፋይናንስ ምንጭና መበደሪያ የሆናት ዘንድ የ1 ቢሊዮን ዶላር ቦንድ በመሸጥ በየአመቱ ከ62 ሚሊዮን ዶላር በላይ ወለድ ስትከፍል ቆይታለች። ይሁንና በአመት ሁለት ጊዜ የሚከፈለውን የዚህም ቦንድ ወለድ በዚህ ወቅት መክፈል የነበረባትን 33 ሚሊዮን ዶላር ቀርታለች። ሮይተርስ ባወጣው ዘገባ ደግሞ ለወለድ መክፈያ ጊዜ የተሰጠው የ14 ቀናት ተጨማሪ ጊዜ ሳይከፈል ዛሬ በመጠናቀቁ ኢትዮጵያ ከጋናና ዛምቢያ ተከትላ የተበደረችውን መክፈል ያልቻለች ሶስተኛዋ የአፍሪካ ሀገር ሆናለች። የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ ማምሻውን ለአሜሪካ ድምፅ በሰጡት ቃል ሀገሪቱ የመክፈል አቅም እንዳላጣች ተናግረዋል።
ወለዱን ግን መክፈል የማንችለው በመርህ ምክንያት የመክፈል አቅም ጉዳይ ሳይሆን የመርህ ጉዳይ ነው በሚል በዚህ ሁኔታ ነው ያለ ነው።
ሀገሪቱ አሁን ከአበዳሪዎቿ ጋር ያለችበት ሁኔታም ድርድሮች ሲጠናቀቁ የሚስተካከል ጉዳይ ነው ብለዋል ሚኒስትር ዴታው።
ጃንዋሪ ውስጥ አዲሱ ዓመት እንደጀመረ ወደ ውይይት እንገባለን ከቦንድ ሆልደሮች ጋር። ድርድሩ እንዳለቀ ወዲያው ለመክፈል የሚያስችለን ብቃት አለ። በውይይት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮ ቦንድ አበዳሪዎቹ ገንዘቡን በተለየ እስኮ አካውንት አስቀምጠን ውይይቱን መቀጠል እንችላለን።
በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ ማምሻውን በሰጡት ትንታኔ ግን መንግስት የሚጠበቅበትን ክፍያ በመክፈል ድርድሮችን ጎን ለጎን ማስጌድ የተሻለ መፍትሄ እንደሆነ መክረዋል።
አንተ ህጋዊ ሆነ ነው ድርድር የምታደርገው። ህጋዊነቱ ምንድን ነው? ስምምነት አለ በአበዳሪና በተበዳሪ መካከል። በስምምነቱ መሰረት ግዴታን እየተወጣ ነው ድርድር የምታደርገው እንጂ ግዴታን ሳትወጣ እሱን እንደማያዥ አድርገህ የምታደርገው ነገር አገሪቱን ለሚጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ አዝ ማች አስ ፖሲብል መንግስት ይሄን 30 ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው።
10 አመት ሊሞላ የተቃረበው የ1 ቢሊዮን ዶላር የዩሮ ቦንድ ሽያጭ ሙሉ ክፍያውንም ኢትዮጵያ ከአበዳሪዎች ጋር ያደረገቻቸው ያሉ ድርድሮች ካልተሳኩ በቅርቡ መክፈል ይጠበቅባታል። የኢትዮጵያ አጠቃላይ የውጭ ብድርም ወደ 30 ቢሊዮን ዶላር እየተጠጋ መሆኑ ተገልጿል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ወዲህ በሚል ርዕስ የአንድ ሰዓት ተኩል ውይይት አዘጋጅቷል። በትላንትና ዕለትም ከዚሁ ርዕስ ጋር በተያያዘ የአንድ ሰዓት ውይይቱን አስተላልፈናል። ለዛሬም የውይይቱን ሁለተኛ ክፍል በመቀጠል የምናቀርብላችኋል። በስቱዲዮ ውስጥ የነበሩት ተጋባዥ እንግዶች በቀጥታ ከጠያቂዎችና ከእንግዶች ጋር የሚያደርጉትን የጥያቄና መልስ ውይይት ነው የምናስተላልፈው። ወደዛው እናልፋለን።
የአሜሪካ ድምጽ ለሁለተኛ ጊዜ ያሰናዳው ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ስምምነት ወዲህ የተሰኘው ውይይታችን ነው። ከአንድ አመት በፊት በኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ምን ውጤት አመጣ የሚሉትን ጥያቄዎች የሚዳስስ ልዩ ውይይት ነው። ዋሽንግተን ዲሲ የሚገኘው ስቱዲዮአችን ውስጥ አቶ ጌታቸው ተማረ፣ ማዓዛ መሐመድ፣ ዶክተር ሄኖክ ጋቢሳ ተገኝተዋል። በስካይፕ መስመራችን ላይ ደግሞ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያም፣ አቶ ልደቱ አያሌውና ረዳት ፕሮፌሰር ጉባኤ ጉንደርታ ይገኛሉ። በተጨማሪም በዋሽንግተን ዲሲና አካባቢዋ የሚገኙ ትውልደ ኢትዮጵያውያንም እንዲሁ በስቱዲያችን ታድማችኋል። ሁላችሁም በድጋሚ እንኳን ደህና መጣችሁ። አሁን በቀጥታ ተሳታፊዎች ለተወያዮቹ የሚያቀርቡትን ጥያቄ ይቀበላለሁ። ሁላችሁም በቅድም እንዳስታወቅኩት ስማችሁን፣ የመጣችሁበትን አካባቢና በተለይ የምጠይቁት ጥያቄ ካለ ደግሞ ተጠያቂ ያንን በመጠቆም እንጀምራለን። ሴቶች ካሉ ለሴቶች ቅድሚያ ሰጣለሁ። ወይም ወደ ኋላ ላይ መመለስም ከፈለጋችሁ። እሺ፣ ለሴት ተሳታፊ ቅድሚያ።
እሺ፣ አመሰግናለሁ። ሜሮን የመጣሁት ከሜሪላንድ ነው። እኔ ለሁላችሁም ነው መጠየቅ የምፈልገው። እንደምናውቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን። ስለዚህ ሁሉም ተወያዮች በተለያየ አጋጣሚ መንግስትን አሁን በወቅቱ ያለውን መንግስት ተጠያቂ ሲያደርጉም ሰምቻለሁ። እሺ፣ መንግስትን ከዚህ ውይይት ብናወጣው በወከልነውም አካባቢ ሊሆን ይችላል፣ በማንነታችንም በምናስበው ብሔርም ሊሆን ይችላል። አንድ ጠረጴዛ ላይ ብንመጣና ብንነጋገር ምን ያህል ቅን ናችሁ? የእውነት እኔ ወገኔ ነው ብዬ በማላስበው ብሔር አዝናለሁ ይህን ስናገር፣ ግን ያ በማላስበው ብሔርና አካሉ ነኝ ብዬ በማላስበው ብሔር ላይ የሚደርሰው ህመም ይሰማናል ወይ? ያንን አቅርቦ ለመነጋገርና እውነተኛ መፍትሄ ለማምጣት ጣት ሳንጠቋቆም እከሌ ነው ጥፋተኛ፣ እከሌ ተሳትፎ ነበር፣ እከሌ አልተሳተፈም ነበር ሳንል ቅን የሆነ ውይይት ለማድረግና መፍትሄውን ለማምጣት ምን ያህል ፈቃደኞች ናችሁ? ያንን አንድ ሰው ኢኒሽቲቭ ቢወስድና ቢመጣ ትሳተፋላችሁ ወይ? በቅንነት መልሱልኝ። አመሰግናለሁ።
ቅድም ከስቱዲዮ ነበር የጀመርኩት። አሁን ከስካይፕ እንግዶቻችን ልነሳ ና አቶ ሰኢድ ይህንን ጥያቄ እንዲመልሱ እድሉን ልስጦት።
በጣም ጥሩ። የኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለውም። 27 ዓመት ሙሉ እኛ አጋር ሆነን ወደ ዳር ተጥለን የቆየንበት ሁኔታ ስላለ አሁን ሁሉንም ያዘረ የኢትዮጵያ ፖለቲካ አስፈልገናል። በተለይ ኢትዮጵያ ውስጥ ሁሉንም ያቀፈ የብሔር የሁሉንም ፍትህ አስፈላጊ ሆኖ እናገኘዋለን። በተጨማሪም የኢትዮጵያን ፖለቲካ መምራት የሚችለውና የሚያስተካክል የሚችለው ሴቶች ናቸው። ሴቶች መጥተው ፊት ለፊት መጥተው ቢናገሩ እና ቢመሩን ደስ ይለናል። ሴት ሲመራ ነው በደንብ ሰላም የሚሰፍነው። እስቲ ሴቶቹን ጋብዝና ሁሉንም አቀፍ የሆነ መፍትሄ ለሁሉም እንዲመጣ እስቲ ሁሉንም አቀፍ የሆነ ፖለቲካ በኢትዮጵያ ውስጥ እንዲመሰረት ብዙ ለን እንጠብቃለንም።
አመሰግናለሁ አቶ ሰይድ። አሁን አቶ ጌታቸው ተማረ እዚህ ስቱዲዮ ወዳላችሁ ልምጣና አቶ ጌታቸው የሚጨምሩት አለ ለዚህ ጥያቄ?
አመሰግናለሁ። ኢትዮጵያ ውስጥ ያሉ ችግሮች ለመፍታት ከቅንነት መነሳት አለብን። በምን መልኩ ነው በተለይ የህዝብ ለህዝብ ግንኙነት በምን መልኩ መፍጠር ይቻላል? አሁን ያሉት ችግሮች ከመንግስት ውጭ የሚፈቱ ናቸው ወይም ሊፈቱ ብንል የሚል ጥያቄ አይ ቲንክ የጥያቄው አነሳስ ቅን ነው ያስባለሁ። ግን በመሰረቱ አንድ መሰረታዊ የሆነ ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያሉ ግጭቶች ሆሪዞንታልም ሆነ ቨርቲካል፣ የጎንዮሽም ሆነ ወይም ከላይ ወደ ታች የሚመጡ ግጭቶች መሰረታዊ የሆነ ስልጣን የማበጃ መንገዶች ናቸው። በአሁኑ ጊዜ የምናያቸው ማለት ነው። ያንን የሚፈሰውን ወይም ስልጣን ለማስጠበቅ የሚካሄደውን መንገድ በተወሰነ መልኩ መቁረጥ ወይም ማስተካከል እስካልተቻለ ድረስ የህዝብ ለህዝብ ግንኙነቱ በዚህ ባለፉት 3-4-5 ዓመታት ከአሁን በፊት ከነበረው በጣም ተበላሽተዋል ማለት እችላለሁ። በተለያዩ ኢንዲቪዥዋል የሆነ አሰስመንቴን ተነስቼ ማለት ነው። ግን መሰረታዊ የሆነ የህብረተሰቡን መብት የማስጠበቅ ሰላም የማረጋገጥ ሁነቶች ቢጀመሩ በቀላሉ ማህበረሰቡ ያንን ሶሻል ፋብሪኩን መንድ ማድረግ የሚችልባቸው መንገዶች አሉ ብያምናለሁ። ስለዚህ ሁለት ነጥቦችን ለማስቀመጥ፣ አንደኛም የግል ትራክ ሪከርድ ከሆነ ማስቀመጥ የሚፈለገው ያው እሱን እዚህ ማንሳት ስለማልፈልግ ነው። ግን በቅንነት እያንዳንዱ የኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችም ሊሆኑ ይችላሉ፣ ሲቪል ሶሳይቲዎችም ሊሆኑ ይችላሉ፣ ከይስሙላ ትንተና ከልብጥ አካሄድ ወጥተን ኮንፍሮንት ማድረግ ያለብንን የሀገሪቱን ችግሮች ኮንፍሮንት ማድረግ ከጀመርን ችግሩ ይፈታል የሚል እምነት ነው ያለኝ።
አመሰግናለሁ አቶ ጌታቸው። በነገራችን ላይ ወደ ውይይታችን ከመሄዳችን በፊት እዚህ የምታያቸው ሰዎች የተለያዩ ሀሳቦች ያሏቸው ግለሰቦችና ተሟጋቾች ናቸው እንጂ የፖለቲካ ተወካዮች ወይም የመንግስት ተወካዮች አይደሉም። ጥያቄዎቻችሁን ስጠይቁ ያንን ግንዛቤ ውስጥ እንድታስገቡ ለማለት ነው። አሁን ለተነሳው ጥያቄ ረዳት ፕሮፌሰር ጉባኤ መልስ መስጠት ይፈልጋሉና ወደ እርሳቸው ልሂድ።
መልካም። እህታችን ያነሳችው ጥያቄ መንግስትን ከዚህ እናውጣና እስቲ እያንዳንዳችሁ ቅንነት አላችሁ ወይ የሌላውን ህመም ትጋራላችሁ ወይ ይሰማችኋል ወይ ነው እንደተረዳሁት ከሆነና መንግስትን ከዚህ ማውጣትና ያለ መንግስት ያለውን ነገር ማሰብ አስቸጋሪ ነው። ምክንያቱም ህዝብ የሀገሪቱን ያለበትን ሀገር ስርዓት ነው የሚመስለው። ለምሳሌ እዚህ አሁን ያለንበት አሜሪካን የወሰድን እንደሆነ በብሔር እንደዚህ አይነት ጦርነት ማካሄድ አይቻልም። ምክንያቱም ስርዓቱ ያንን የሚፈቅድ እንደዚህ አይነት መደላድል የለም። በቋንቋ ተነስተን የእንትና ቋንቋ ተናጋሪ ከእንትና ጋር ብለን የምንጫረስበት ሁኔታ የለም። ነገር ግን የአንዱ የሌላውን ህመም መስማትና መረዳት በተመለከተ ስርዓታዊ ሁኔታው ያንን ወገናችን ብለን እንዳናስብ የሌላ ቋንቋ የሌላ ብሔር ተናጋሪ ሆነውን ጠላትህ ነው ወይ ደግሞ የጨቆነህ ነው ወይ ደግሞ እንዲህ ሲያደርግህ የኖረ ነው ወይ መሬትህን የወሰደብህ ነው ተብሎ ዲሁማናይዝ የሚያደርግ ወይ ደግሞ ሰብአዊ ማንነቱን ዝቅ የሚያደርግ ቋንቋ በመጠቀም ሲገደልም ሰው እየገደለ እንዳልሆነ ወይ ደግሞ ሲሞትም ያ ህመም እንደሌላው ኤትኒክ አዘር እንዳይሰማ የሚያደርግ ስለሆነ እጅግ አስቸጋሪ ሁኔታ ነው።
በጣም አመሰግናለሁ። ሌሎችም ጥያቄዎች ማስተናገድ እንድንችል ጊዜው እንዳያልቅብን ከተሳታፊዎች አንድ ጥያቄ ላንሳ።
እሺ፣ አመሰግናለሁ። ካሌብ አማረ ባላለሁ። ቨርጂኒያ ነው ነዋሪነቴ። ሁለት ጥያቄዎች አሉኝ። እስኪ እንግዲህ ጊዜ ከበቃ የመጀመሪያ ጥያቄ ለማዓዛ ነው የሚሆነው። ማዓዛ፣ ቅድም ስትናገር በጦርነቱ ሰለባ የሆነው የአማራ ሕዝብ ነው፣ የአማራ ሕዝብ ውክልና አልተሰጠውም የሚል ነገር ነበርና ይሄ ከብሔር ፖለቲካው ጋር የመጣብን ጣጣ እንደሆነ አውቃለሁ። ጦርነት ውስጥ የገቡት መንግስትና ህወሓት ናቸው። ህወሓት የትግራይን ሕዝብ ይወክላል አይወክልም ሌላ ጥያቄ ሊሆን ይችላል። ግን በመንግስትና በህወሓት ስለሆነ የአማራ ሕዝብ ብቻ ሳይሆን የጦርነቱ ሰለባ የሆነው የመላ ኢትዮጵያ ሕዝብ ነው። እኔ ለምሳሌ አሁን ጊዜ አግኝቼ በሆነ በጦርነቱ ወቅት ላይ ጦር ኃይሎች ሆስፒታል ሄጄ ነበረ። በጣም ቁስለኛ የነበሩ የወላይታ የጉራጌ በርካታ ተወላጆች አይቻሉ። መላው ኢትዮጵያዊ ተጠቂ ነው የጦርነቱ የሚል እምነት አለኝ። ግን ጂኦግራፊካሊ የአማራ ክልል ስለነበረ ነው እንጂ የአማራ ልዩ የሆነ ውክልና ያስፈልገዋል የሚል እምነት የለኝም። አለበለዚያ ምንድን ነው የሚሆነው? ሁሉም ጉራጌውም ከምባታውም ምኑም ተወካይ ሊያስፈልገው ነው ማለት ነው። ነገር ግን አንቺ ወይ እርሶ ተወካይ ያስፈልገዋል ብለው የሚያስቡ ከሆነ ማን ሊወከልለት ነው? አማራውን ይሄ ድርጅት ወይም እነገሌ የሚባሉ ግለሰቦች ይወክሉታል ብለው የሚያስቡት አለ ወይ? እንደኔ በምርጫ የተመረጠ ድርጅት አለ ብዬ ስለማላስብ መንግስት ነው የሚያስተዳድረው። መንግስት ልንቀበል
ጥያቄውን የተቀበሉ ይመስለኛል። ስለዚህ ወደ ምላሹ እንሂድ።
ጥያቄው ስፔሲፊካሊ የተነሳው ወይም በቀጥታ የተነሳው የፕሪቶሪያ ስምምነት ከተፈጸመ በኋላ የአማራ ሕዝብ ለምንድን ነው ወደ ሰላም ያልተመለሰው ወይም ደግሞ ሰላም ውስጥ ያልሆነው የሚል ስለሆነ በቀጥታ ከአማራ ሕዝብ ጋር አያይዤ የመለስኩኝ እንጂ ጦርነቱ በአንድም በሌላም መልኩ ሙሉ ኢትዮጵያ ውስጥ ነው የተካሄደው። ከዚህ ቀደምን በተደጋጋሚ እንደምናገረው ይሄ ጦርነት በሁለት ፖለቲከኞች መካከል የተጀመረ ጦርነት ነው። በህወሓትና በፌዴራሉ መንግስት መካከል የተፈጸመ መጀመሪያ በፖለቲካ ኢንተረስት ወይም በፖለቲካዊ ፍላጎት የመጣ የጦርነት ነው። ግን የጦርነቱ ገፈት ቀማሽ ከሆኑት መካከል ግንባር ቀደሞቹ የትግራይ ህዝብ አለ፣ የአፋር ህዝብ አለ፣ የአማራ ህዝብ አለ። ጂኦግራፊካሊ በቀጥታ እነሱን ስለሚመለከት ማለት ነው። ከዛ በኋላ ግን መከላከያ ሰራዊት ውስጥ ያሉት ከተለያዩ ከሁለቱም ተፋላሚ አካላቶች ጦርነቱ ውስጥ የተሳተፉ ስለሆኑ በአንድም በሌላ መልኩ የጦርነቱ ሰለባ ሆነዋል። ይሄ ምንም የሚካድ ሀቅ የለውም። በዛ ሂደት ውስጥ ደግሞ ሰላማዊ ዜጎች ተገለዋል፣ አልቀዋል፣ ብዙ ሴቶች ተደፍረዋል፣ ብዙ ወንጀል ተፈጽሟል። ያንን አይብልም ግን ይሄ ጦርነት በዚህ መልኩ ከተጠናቀቀና ድርድሩ ከመጣ በኋላ ግን የአማራ ህዝብ የራሱ የሆነ ኮዝ አለው። የፌዴራሉ መንግስት ላመጣው ኮዝ ብሎ አይደለም ጦርነቱ ውስጥ የገባው። እነሱ እኮ ፖለቲካዊ ፍጥጫ ነው ያስገባቸው። የፖለቲካ ፍጥጫ ከህዝብ ጋር የሚያገናኘው ጉዳይ የለም። ህዝቡ የራሱ የማንነት ጥያቄ፣ የወሰን ጥያቄዎች ለረጅም ጊዜ ከሰላሳ ዓመት በላይ የደረሰበት የዘር ማጥፋት ወንጀል ሲታገለው የነበረው በሰላማዊ መንገድ በኋላ በሩ አንኳክቶ መጥቶበታል። በዛ ጦርነት ውስጥ ቀጥታ በራሱ ኮዝ ተሳትፏል። ያ ሲሆን ያንን ኮዝ ይዞለት ያንን አጀንዳ ይዞለት በድርድሩ ውስጥ ውክልና ማግኘት ነበረበት። ያንን ባለማግኘቱ ምክንያት በፌዴራል መንግስት እንግዲህ ትላንትም ዛሬም ሁሉም ሰው እንግዲህ ተወክልሃል እንደሚለው ተወክልሃል ተብሎ ድርድሩ ንግግሩ ተካሄደ። መጨረሻው ግን የሆነው ስላልተወከለና እምነት ስላላገኘበት ችግሩን መሰረታዊ ነገሩ ስላልተፈታ ዛሬም ጦርነት ውስጥ ነው፣ ዛሬም እልቂት ውስጥ ነው ያለው። እነማን የወክሉት የሚለውን ሀሳብ ግን እኔ እዚህ ጋር ከሌና ከሌ የወክሉት ከሌና ከሌን መርጬለት አልሄድም። እርስዎ ጠያቂውም እንዳሉት በህዝብ የተመረጠ የለም ብለዋል አይደለ? ግን ደግሞ በአንድም በሌላ መልኩ ፖለቲካዊ ሂደቱን የሚመሩ በህዝብ ዘንድ አመኔታና ቅቡልነት ያላቸው ለዚህ ህዝብ በሀቀኝነት የሚታገሉ ልጆች አሉት። እነሱን በአንድም በሌላ መልኩ ተወክለው ይሳተፋሉ እንጂ እኔ አሁን እከሌ ድርጅትና እከሌ የሚባል ግለሰብ የአማራን ህዝብ ወክሎ መሳተፍ አለበት ብዬ የምናገርበት መድረክ አይለኝ።
አመሰግናለሁ። ምናልባት ከሁለታችሁ እዚህ ላይ መጨመር የሚፈልግ ካለ።
እህቴ ሜሮን ያነሳችሁ ጥያቄ ሪስፖንድ ማድረግ ይፈልጋለሁ። የማንነት ፖለቲካ ችግር የሚባል የመነሻው ችግር አድርጌ ነው የሚቆጥረው እኔ። የማንነት ፖለቲካ አንዳንዴ የጎሳ ፖለቲካ ይባላል፣ አንዳንዴ የትራይባሊስት ይባላል። ማለት ይሄ መስተካከል ያለበት ይመስለኛል። የኔን ኦፒኒየን ለመስጠት ሰው የማንነት ጥያቄ የሚያነሳው ወይ ደግሞ የማንነት ፖለቲካን የሚያራምደው እንደማንነቱ ሲጠቃ ነው። ይሄ በብሔር ብሔረሰቦች ኢትዮጵያ ውስጥ ተጀመረ ሳይሆን ለምሳሌ በዓለም ደረጃ ሴቶች እንደ ሴት ተደራጅተው ይታገላሉ ለመብቶቻቸው። ጥቁሮች እዚህ ሀገር ውስጥ እንደ ጥቁር ተጠቅተናል ብሎ ስትራግል ያደርጋሉ። ጁ፣ ሲክስ የተለያዩ ኮሚኒቲዎች በማንነታቸው ማለት ነው። የዩኒክ የሆነ የኢትዮጵያ ችግር ወይ ደግሞ በኦሮሞ ወይ በሌላ በተጋሩ የመጣ አይነት ፊሎሶፊ ፖለቲካል ፊሎሶፊ አድርገን መቁጠር የተሳሳተ ይመስለኛል። ሁለተኛ የተነሳው ስለ ቅንነት ጥሩ ጥያቄ ነው። እዛ ሀገር ውስጥ ሰው የሚኖረው በውል ነው፣ በሶሻል ኮንትራክት በህዝባዊ ውል ነው። ውል ሲካሄድ ፌር ዲሊንግ አለ፣ ቅንነት ያስፈልጋል። የተለያዩ ፓርቲዎች ህገ መንግስት ማለት ናሽናል ሶሻል ኮንትራክት ማለት ነው፣ ሀገራዊ ውል ነው። ቅንነት አስፈላጊ ነው። ቅንነት የሚጀምረው ከራሳችን ነው የሚጀምረው። ለምሳሌ ያህል እኔ ስለሌላ ቡድን ማውራት አልፈልግም፣ ግን እቺኛው መጥቀስ ግዴታ ነው። የተወሰኑ ወራት በፊት ዲሲ ውስጥ የአማራ ኮንቬንሽን ተብሎ ፕሪዶሚናንትሊ አማራን
ህዝብ ሊወክል
ፕሪዶሚናንትሊ የአማራን ህዝብ ሊወክል የሚችል ኮንቬንሽን ላይ መጨረሻ የሚዋዋሉት ወይ ደግሞ የሚስማሙት የጋላ መንግስት የጋላ ህዝብ እየተባለ ቅንነት ከእንደዚህ አይነት ነገሮች ይጀምራል ብዬ ነው የማስበው። ሶ ጣታችን ሌላ ቦታ ከመጥቀስ በፊት ራሳችን መመልከት የችግሩ መነሻ መፍትሄ ሊሆን ይችላል ብዬ ነው የማስበው። እችኛው መጥቀስ ፈልጌ ነው።
አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ሴት ስለማስቀድም እንግዲህ ለሴት ቅድሚያ እሰጣለሁ።
ስሜ የውብዳር ይባላል። የመጣሁት ከሜሪላንድ ነው። የምጠይቀው ጥያቄ ለሁላችሁም ነው። ህዝብ ለህዝብ የሚለው ነገር ብዙም ደስ የማይል ነገር ነው፣ ለእኔ አመለካከት ማለት ነው። ምክንያቱም ህዝብ ለህዝብ አልተጠራም። ኦሮሞና አማራው በደንብ መናገር ይችላሉ፣ በደንብ ትግሬ ብሔራዊ ሰቡም እንደዛ። ስለዚህ ህዝቡ የተጣላው ነገር የተቀያየመው ነገር የለም። የተቀያየመው የላይኛው ነው። ግን ይሄን ለማስማማት ከመንግስት ውጪ ቅድም እንዳላችሁት መሆን የሚችል ነገር አይደለም። ምክንያቱም ትልቁን ድርሻ የሚወስደው እሱ ይመስለኛል። እናንተ ወይንም ህዝቡ ይሄ ፖለቲካው ላይ ያለው ከላይ ኢትዮጵያን እንደ ኢትዮጵያዊነቱ ይቀበላል ወይ? ለመስማማት መጀመሪያ ለመስማማት አንድ ነገር ጥላ ያስፈልገናል፣ መግቢያ ከስሩ የምንስማማበት። ሁላችንም ኢትዮጵያን እንደ ኢትዮጵያ ከተቀበልን በኋላ እርስ በርሳችንን እኔና እርሱ እሱና እሷ የሚጣሉትን ነገር ያንን መፍታት ይቻላል። ስለዚህ ሁላችሁ የምትሰባሰቡ ኢትዮጵያ የሚለው ስር ለመስማማት ፍቃደኞች ናችሁ ወይ ነው የኔ ጥያቄ። አመሰግናለሁ።
አመሰግናለሁ። ወደ ስካይፕ እንግዶቻችን ሊድ አቶ ልደቱ ለዚህ ምላሽ ይስጡልን።
አዎ፣ ቅድም የመጀመሪያው ሮማን ያቀረበችውን ማያይዥ ባየው ተያያዥ ስለሚመስለኝ ነው። አንደኛ መንግስትን ልናወጣ አንችል። አሁን በስልጣን ላይ ያለው መንግስት ህዝብ ተርቦ ዳቦ አጥቶ እየሞተ በዓለም እየዞረ ድሮን የሚገዛ ጦርነት ይቁም የሚሉ ዜጎችን እያሳደደ የሚያስር መንግስት ነው። እንዲህ ያለ መንግስት ባለበት ሁኔታ ችግሩን ከሱ ውጭ አድርጎ ማየት የሚቻል አይመስለኝም። ግን ሌላ ያነሳችው ቅንነት ጉዳይ አስደግ በጣም ጥሩ ጥያቄ ነው። እውነት ነው፣ የኢትዮጵያ የፖለቲካ ኃይሎች ቅንነት ስለሌለን ነው ይሄን ሁሉ ችግር በህዝባችን ላይ ያ እንግዲህ ቅንነት ሰው እንደ ጨው ድርጅት እንደ ጨው አይቀመጥም። በምንድን ነው የሚረጋገጠው? እኔ ቅንነት መረጋገጥ ያለበት የመጀመሪያው ሁላችንም የችግሩ አካል ነን ብለን ስናምን፣ ሁለተኛ ችግሩ ሊፈታ የሚችለው በውይይትና በድርድር ብቻ ነው፣ በጦርነት በግጭት አይፈታም ስናምን ነው፣ ሶስተኛ ለድርድርና ለውይይት ስንቀርብ ለማሸነፍ ብቻ ሳይሆን ለመሸነፍ ነው። ለሰጥቶ መቀበል ፖለቲካ ዝግጁ ስንሆን፣ በዚህ ደረጃ ዝግጁ ስላልሆን ነው ህዝባችንን ለእንዲህ አይነት መከራ የዳረግ ነው። ስለዚህ ይሄን ታሳቢ ማድረግ የሚያስፈልግ ይመስለኛል። ሌላው አሁን እህቴ ያነሳሽው ነገር ትልቅ ችግር ነው ኢትዮጵያ ውስጥ። እኔ ቅድም ወንድሜ ዶክተር ሄኖክ ባለው ብዙም አልስማማም። ልዩ የሚያደርገው ሁኔታ አለ። የኢትዮጵያ ሁኔታ መሰረታዊ ችግራችን ከጽንፈኝነት ፖለቲካ ከብሔርተኝነት ፖለቲካና ከጠንካራ አመራር እጦት የመጣ ችግር። ይሄ ችግር ደግሞ በዋናነት የመጣው ህገ መንግስቱ ውስጥ ልዩነትን መሰረት ያደረጉ መዋቅራዊ ድንጋጌዎች በመኖራቸው እኛና እናንተ የሚል ፖለቲካ የፈጠሩ መሬትን እና የብሔር ማንነትን ያሳፉ አስተሳሰቦች መዋቅራዊ ሆነው በመምጣታቸው ይሄን ጉዳይ በተለየ ሁኔታ ካላየን ቀድሞ የነበሩ ችግሮች አሉ አዋል አሁንም ግን አዲስ የተፈጠሩ ችግሮች አሉ። የዛሬ 32 ዓመት ኢሃዴክ ሲመጣ የተፈጠሩ አሉ። የዛሬ 5 ዓመት ደግሞ የዶክተር አብይ አገዛ ሲመጣ ደግሞ የተፈጠሩ። ሁለተኛ ይሄን ችግር ከለውጥ ሂደቱ መክሸፍ ጋር አያይዘን ማየት አለብን። ይሄ ችግር ውስጥ የገባ ነው የዛሬ 5 ዓመት ተኩል መጣ የተባለው ለውጥ ስለከሸፈ። ይሄን ያከሸፈው በዋናነት መንግስት ነው አገዛዙ። ስለዚህ መዋቅራዊ ከሆኑ ከምንከተላቸው ፖሊሲዎች ህግጋት ካለን የፌደራል አደረጃጀት አከላለን ጋር ችግሩን አያይዘን ማናይ ከሆነ ዘላቂ መፍትሄ ልናመጣ አንችልም።
አመሰግናለሁ አቶ ልደቱ። ምናልባት አቶ ጌታቸው እዚህ መድረኩ ላይ ካሉ እንግዶቻችን እዚህ ላይ የሚጨምሩት ነገር ካለ።
አመሰግናለሁ። የመጨረሻው ጥያቄው እንዳቀረቡት እኔ እንደሚመስለኝ ቅድመ ሁኔታዎች መቅረብ የለባቸውም። በመጀመሪያ ደረጃ የህብረተሰቡ ችግሮች ማየት ያለብን በዛ በኩል የሚነሳው ችግር ለምንድነው ችግሩ ያነሳ ያለው ብሎ የማድመጥ አቅም ፍላጎቱ ሲኖረን ነው ችግሮች ሊፈቱ የሚችሉት ብያምናለሁኝ። በዋናነት ከትራንዚሽናል ጀስቲስ ጋር ተያይዞ አንድ የተነሳ ጥያቄ ነበረ። ለዚህ ሁሉ መሰረታዊ መፍትሄ ነው ብዬም ስለማምን ነው። ባጭሩ ከአቶ ልደቱ ጋር የምስማማው አሁን ባጭር ጊዜ ትራንዚሽናል ጀስቲስ ማረጋገጥ አይቻልም፣ የሽግግር ፍትህ ማረጋገጥ አይቻልም እስማማለሁኝ። ሆኖም ግን የኢትዮጵያ መንግስት አሁን እያደረገ ያለው እንደ መንግስትም ኢትዮጵያ ውስጥ ያሉ የጦርነትም ሆነ ከዛ በታችም ያሉ ግጭቶችም እንዳይፈቱ መሰረታዊ ችግር እየሆነ ያለው ያንን የሽግግር ፍትህ ለኢኮኖሚ ችግሮች እንደ መፍትሄ መንገድ እያቀረበው ስለሆነ እና የዓለም አቀፍ ማህበረሰቡ ደግሞ ያንን ፖሊሲን አይተው ችግሩን እንዲፈቱለት እንደ አንድ ዶክመንት እየተቀበለ ስለሆነ ወደፊትም ትራንዚሽናል ጀስቲስ የሚረጋገጥ ነው ብሎ ማለት አይቻልም። ምክንያቱ ቅንነት የለውም ፍላጎትም ስለሌለው መንግስት። ከዛ ጋር ተያይዞ ደግሞ የኤርትራ መንግስት ኢንቮልቭመንት ወይም የኤርትራ ኃይሎች ኢንቮልቭመንት ማለት ተሳትፎ ማለት በጦርነቱ እስካሁን የኤርትራ መንግስትም ደፍሮ ከያዛቸው የኢትዮጵያ ቦታዎች እንዲወጣ አልጠየቀም መንግስት በግልጽ ማለት ነው። እንደምናየው የኤርትራ ኃይሎችም የሚሉት እሱን ነው። ስለዚህ ዘርፈ ብዙ የሆኑ ችግሮቹ በዋናነት የሚያያዙት አሁንም ቢሆን ከመንግስት ጋር ነው፣ ስልጣን ይዞ ካለ ኃይል ጋር ነው እና እሱን ማየት ነው የሚጠበቅብን።
እሺ፣ ለሌላ ጥያቄ ወደዚህ ልመለስ። ቅድም ጀምሮ ዛቸውን ሲያወጡ ስለነበረ ከኋላ በሚቀጥለው
እሺ። ይሰማል። አመሰግናለሁ። ኤርሚያስ ይባላለሁ። ትንሽ ራቅ ካለ ቦታ ነው የመጣሁት፣ ከኒውዮርክ ኤሪያ። ይህንን ዝግጅት ስላዘጋችሁ በጣም አመሰግናለሁ። ለሁሉም ይመለከታል የኔ ጥያቄ፣ በተለይ ደግሞ ይህንን ፕሮግራም ለሚሰሙ ምንድን ነው ድርድር ሲባል የሁለትዮሽ እውቅና ያስፈልጋል። ሬኮግኒሽን ኦፍ ሚቹዋል ሬኮግኒሽን ያስፈልጋል። እና ብዙ ጊዜ እኛ ልሂቃን የሚባሉ ወይ በፖለቲካ ላይ የሚሳተፉ ሰዎች ስሰማ ግን መንግስትን የማጥላላት እና ተጠያቂ የማድረግ መንፈስ አለ። እና በዚህ ደረጃ ደግሞ ከተካሄደ መንግስት እንግዲህ ህዝቡ በታሪክ ከመንግስት ጋር ያለው ቁርኝት በጣም የተወሳሰበ ነው። ነሰሰርሊ ስልጣን ላይ ያለውን ማምለክ ሳይሆን መንግስትን በጣም ሬኮግናይዝ ማድረግ ይፈልጋል። ሊቃኑ ግን ብዙ ጊዜ ተጠያቂ ለማድረግ ይሞክራል። እና ሁለቱንም ለማጣጣም እንዴት ይቻላል? እርግጥ ነው ውክልና ያለው መንግስት የለም። የባንክና የታንክ ውክልና ሊኖሩ ይችላል፣ የህዝብ ውክልና ላይኖሩ ይችላል። በታሪክም የመጣንበት መንገድ እንደዛ ነው። ግን እንደዛም ሆኖ የሚደራደሩ ወይ ከመንግስት ጋር ሊደራደሩ የሚችሉ ኃይሎች እንግዲህ በራሳቸው ፍቃድ ውክልናለን እያሉ ነው የሚንቀሳቀሱት። ግን እንደው ለመደራደር ሲሞክሩ መንግስትን ሬኮግናይዝ ማድረግ ሲገባ ለምንድን ነው በማጥላላትና ሁሉንም ምክንያት እንግዲህ ከህዝብ የተፈጠረ ነው እና ያንን ለማድረግ ለምንድን ነው የማንሞክረው?
አመሰግናለሁ። ለዚህ ጥያቄ ወደ ስካይፕ ሊሄድና አቶ ኢሳያስ ኃይለማርያም ለዚህ ምላሽ ይስጡልን።
አመሰግናለሁ። በመጀመሪያ ቤታችን ቢሮ ነው ያነሳ፣ በጣም ኮንቨርሴሽን ነው። ትልቁ ችግር የማንነት ፖለቲካ የሚለው ላይ አላስማማም። ምክንያቱም የትግራይ ህዝብ ለምሳሌ ከመጣሁበት ከትግራይ ህዝብ ብነሳ የትግራይ ህዝብ የተወረረው እጅት የደፈሩት ህብረቱ የተወረረው ማንነቱ የተዋረደው ማንነቱ ነው። ማንነቱ ከሞተ በኋላ እንደዋደር ደግሞ ሲሆን ማንነቱን ክዶ መሆን የለበት ማንነቱ እውቅና መሰጠት አለበት። በዚህ ጊዜ ላይ ግልጽ መሆን አለበት። እንግዲህ ትልቁ የመሰረታዊ ኢትዮጵያ ችግር ይመስለኝ ከአገረ ምስረታ ጀምሮ ከስቴት ፎርሜሽን ያላለቀ የአገረ ምስረታ ሂደት ያለበት ሀገር ስለሆነም ነው ብዬ አምናለሁ። ብዙ ጊዜ ስቴት ፎርሜሽን ወይ የአገር ምስረታ የጨረሱ ሀገሮች ላይ የብሔር ጥያቄ፣ የመሬት ጥያቄ፣ የድንበር ግጭት፣ የማንነት ማስመለስ የሚባል ጥያቄዎች የሉ። ስለዚህ ይሄ የሚያሳየው ኢትዮጵያ ተሰርታ አላለቀችም ሊያከራክር ይችላል። ግን ትልቁ መሰረታዊ ችግር እሱ ነው ብዬ ነው የማምነው። ይህን ካልኩ ዘንድ በመካከል እንግዲህ ምንድን ነው ይህን ችግር ለመፍታት ምን መደረግ አለበት የሚለው ላይ ለምሳሌ በመካከል ህዝብ ለህዝብ ንግግር ቅድም ለማንሳት ሞክሬ ነበር። ቅንነት ያለው የህዝብ ለህዝብ ውይይት በጣም ወሳኝ ነው። ይህን ያልተፈታ ያደረ የፖለቲካ ችግር ችግሩን ለመፍታት የምንጠቀምበት መንገድ መቀየር አለበት። ሁሉን ያሳተፍ መሆን አለበት። ህዝብ አልተጣላም የሚል ጥያቄ መጥቶ ነበር ቅድም ከእህታችን ዮብዳር። አይ ቲንክ ስህተት ነው። እውነት መናገር ጥሩ ነው። እንግዲህ ሰላም እንዲመጣ ሪኮግናይዝ መደራረግ፣ እውቅና መሰጣጠት፣ እውነቱን መቀበል ይግድ ይላል። ትሩዝ ፋይንዲንግ ወይ እውነት መፈለግ ግድ ነው። ህዝብ ለህዝብ
መንግስትን ተቀባይነት በሚለው ላይ ወደ አነሱትን ጥያቄ እንዲመልሱ ሰዓቱ ከማለቆ በፊት
ምናልሽኝ ይቅርታል፣
መንግስትን እንደ መንግስት መቀበል የሚል ጥያቄ ያነሱትንም አያይዘው
ኤርሚያስ ያነሳ ነው መልሰዋሉ። ስለዚህ ህዝብ ለህዝብ አልተጣላም ያለችው ትክክል አይደለም። ወደ ህዝባዊ ትግል ተቀይሯል። ትግራይም ላይ አሁን በአማራም ላይ ህዝባዊ ትግል ነው። በመቶ ሺህ የሚቆጠር የአማራ የትግራይ ተወላጅ ከየቀበሌው ከየወረዳው የተሳተፈበት ጦርነት ስለሆነ የህዝብ ትግል ነበር። ከህዝብ ከጫፍ እስከ ጫፍ ህዝብ የታገለበት ነው። ስለዚህ ፖለቲከኞች ብቻ ሳይሆኑ ህዝቡም ተዋግተዋል። ህዝቡም አልተስማማም፣ ጥላቻም አለ። ለምሳሌ በትግራይ ህዝብ ላይ የቀንጅብ ጸጉረ ልውጥ፣ ካንሰር፣ ጁንታ፣ የእናት ጡት ነጋሽ፣ ይሄ ሁሉ ስም አራት ኪሎ ጀመረ መጀመሪያ። ከዛ ወደ ህዝቡ ወርዶ ሲያስተጋቡት ነበር። እያንዳንዱ የትግራይ ተወላጅ እንደዚህ እየተባለ ተሳቆ በተወለደበትና ባደገበት ሀገር ላይ አንገቱን ደፍቶ እንዴት ተደርጓል? ይህንን እውቅና ሳንስ ወደ ሰላም መግባት አይቻልም። ወደ ሰላም ለመግባት መጀመሪያ ሪኮግናይዝ መደረግ ያስፈልጋል። እንግዲህ ሁለት አይነት ሰላም አለ፣ ፖዚቲቭ እና ኔጌቲቭ የሚሉት ሰላም አለ። በነጮች ቤት ሳይንስ ትንታኔ ፖዚቲቭ ፒስ የሚባለው እውነተኛ የሆነ ተጠያቂነት ያለበት ጥቃት የደረሰባቸውን ቪክቲም ሴንተር የሆነ ፍትህ ስርዓት ሲኖር ነው። ኔጌቲቭ የሚባለው ጥይት ቁሞ ጥይት ሳይኖር ግን ችግር ሳይፈታ ልክ አሁን ለምሳሌ ትግራይም አማራም ሰው እያለቀ ሰው እየሞተ ነው፣ በጦርነት በረሃብ ይሄ ሁሉ ነገር እየሆነ ሽፋፍ ነው ሰላም ያለ ለማስመሰል ከሄድን ያ ነው ኔጌቲቭ ፒስ የሚባለው ወይ ደግሞ ምንም እስሩ የማይፈታው። በመጨረሻ ኤርሚያስ ከነሱ ላይ ምናልባት ድምፅ ሰጪኝ መንግስት ለምን ነው
በሀያ ሰከንድ ያጠቃሉልኝ።
ቴንክዩ። መንግስት ለምን ይወቀሳል አለት ስማማ። መንግስት ሲሆን ስልጣን ላይ ሲቀመጥ መንግስት ሲቀመጥ የህዝብን ችግር ለመፍታት ነው። እንደ እድል ሆኖ ግን ኢትዮጵያ ውስጥ ችግር የሚፈታ ሳይሆን ችግር የሚፈጥር መሪ ነው ያለው። አሁን ትግራይን መቀለን በሻሻ አስመሰልናት ብሎ በኩራት የሚናገር ሰው ነው። ምናልባት መቀለ እድገት አቁማ በሻሻ ብትደርስባት ችግር አልነበረው። የክፋቱ ብዛት መሪ የሆነ ሰው መቀለን አፍርሶ በሻሻ ላይ እኩል በማድረጉ በኩራት የሚናገር መሪ ነው ያለው። እንደዚህ አይነቶች መሪዎች ለምንድን ነው ታዲያ ማናገራቸው? መጠየቅ አለባቸው። ኃላፊነታቸው ከፍ ያለ ነው። አይ ቲንክ ይሄ ከሆነ ሁሉም ጎንዮሽ የሚሆን ከመንግስት ጋር የሚደረግ ንግግር ሰላም ለመፍታት መጀመሪያ እውቅና መሰጠት ያስፈልጋል። ፍትህ የሚመጣው ሰላም እንዲመጣ መንፈልግ ከሆነ መጀመሪያ ተጠያቂነት ነፃ ሁሉንም ባሳተፈ መልኩ የሚካሄድ የፍትህ ስርዓት መኖር አለበት።
አመሰግናለሁ። በጣም አመሰግናለሁ አቶ ኢሳያስ። በነገራችን ላይ ከኒውዮርክ ድረስ ይህንን ለመሳተፍ ስለመጡ እጅግ አድርገን እናመሰግናለን። ሌላ እድል ልቀበል እርስዎን።
ለተሰጠኝ እድል በጣም አመሰግናለሁ። ስሜ ኪዳኔ ማውሻ እባላለሁ። የምወክለውም ልሳነ ጉፋን የወልቃይት ጠገዴ ጠለምት ድርጅት ነው። ያለኝ ጥያቄ ምንድን ነው? ፕሪቶሪያ ስምምነት ከአንድ ዓመት በኋላ በሚለው ርዕስ ላይ ያወራን ነው። ውጤታማ አልሆነም። እስካሁን ድረስ ያሉትን ድክመቶችም አይተናል። ሊሰራሉ የተባሉት ነገሮችም በተግባር ላይ አልዋሉም። ለዚህ ሁሉ ችግሮች እኔ ከቀረቡት ሀሳቦች ቅንነት፣ መሳተፍ ከሚለው በበለጠ የማየው የሐሰት ትርክት የሚለው ነው። የሐሰት ትርክት እስካለ ድረስ ተስማምተን ቁጭ ብለን መናገር አንችልም። ማውራትም አንድነትም ወደ አንድ አቅጣጫ መምጣት አንችልም እና በሐሰት ትርክት ምክንያት
ወደ ጥያቄው ቶሌግቡልንና ሰዓት እንድንጠቀም
እና እሱን ምክንያት በማድረግ አሁን የቀረቡት ጥያቄዎች አሉ። ከትግራይ የተሰደዱ የሚለው 1.8 ሚሊዮን፣ 1 ሚሊዮን የሚል ሁለት የተለያዩ ሀሳቦችም ሰምቻለሁ። እነዚህ ነገሮች እውነተኛው ትርክትን የሚያጣራ አካል ተፈጥሮ ይሄ ነው ትክክል፣ የተሰደዱ ሰዎች ካሉም ከዛ በፊት ምን ነበረ? 40 ዓመት በፊት እኮ ከትግራይ መጥተው የወልቃይትን ሕዝብ አባረው ገድለው እስር ቤት አስገብተው ነው የደረሱት ማለት ነው። እና ይህንን ነገር አጣርቶ የሚያቀርብ አካል እስካልተፈጠረ ድረስ መሰረታዊ የሆኑ መፍትሄዎችም አይኖሩም። በቅርቡ በኮንግረስ በነበረው ሂሪንግ ላይ ሚስተር ሸርማን ምንድነው የጠየቁት? ሬፈረንደም ኢዝ ፎኒ አፍተር ኤትኒክ ክሊንዚንግ ብለዋል። ግን ኤትኒክ ክሊንዚንግ ከትግራይ ብቻ ነው ወይ የተጀመረው? ከአርባ ዓመት በፊትስ ኤትኒክ ክሊንዚንግ የተፈጸመበት አካል እኮ አለ። እና እነዚህን ነገሮች
ሀሳቡን ተቀብለናል። ምናልባት ለዚህ ምላሽ አስተያየት መስጠት ምናልባት ከአቶ ጌታቸው ልጀምር። አቶ ጌታቸው
አመሰግናለሁ በጣም። በኢትዮጵያን ፖለቲካል ዲስኮርስ አሁን በቅርቡ ማለት ነው የምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመር ያለብን። እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢ እንዳይደርስ ለማከላከል ስለሚያስችለን ማለት ነው። ይህንን የምለው የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የአሜሪካን መንግስት ኢንክሉዲንግ እስካሁን ድረስ እዛው አካባቢ ተቆጣጥረውት ያሉት ኃይሎች ጭምር ምን እንደፈጸሙ ያውቁታል በደንብ። እዛው አካባቢ ኢትኒክ ክሌንዚንግ ሲባል ዝም ብሎ ስሙ ስለተመቸ ለማንሳት ነገሩን ለመናገር ፍላጎት ስላለን አይደለም። ከዛው አካባቢ ተፈናቅለው በተለያዩ የትግራይ ዞኖች ተጠልለው ያሉ ዜጎች ከቀን እስከ ቀን በ21ኛው ክፍለ ዘመን የደረሰውን ችግር ዶክመንትድ በሆነ መልኩ ይዘውታል። ኦፍ ኮርስ ኢትዮጵያ ውስጥ የተለያዩ ችግሮች ደርሰዋል። ከአሁን በፊትም ሌላ ችግር ከነበረ ያንን ችግር እያነሳን አሁን ያለውን ችግር ለማሳነስ ለማጥላላት አይደለም አላማው። ግን የምዕራብ ትግራይን ችግር በምናነሳበት ጊዜ መሰረታዊ የሆነ ኤትኒክ ክሌንዚንግ ተፈጽመዋል። አሁንም ቢሆን እነዛ ኃይሎች ተቆጣጥረውት ወደ 1 ሚሊዮን የሚጠጉ ሰዎች ወደ መኖሪያ ቀያቸው እንዳይመለሱ ችግር ውስጥ ነው ያሉት። በተለያዩ የትግራይ ኃይሎች ብቻ አይደለም ባይ ዘ ወይ ወይም በትግራይ መንግስት አይደለም ይሄን ነገር የተረጋገጠው። ከዛ በፊት በነበሩ ወይም የአሜሪካን መንግስት የሰጠው መግለጫም አለ፣ የአምነስቲ ኢንተርናሽናልም ወይም ሂውማን ራይትስ ዎች የምንላቸውም አሁን ብዙ ነገሮች ሊነሱ ይችላሉ። መሰረታዊ የሆነ ግን ከዛ አካባቢ የተፈናቀሉ ሰዎች የሚሰጡት ማስረጃ ደግሞ አለ። አመሰግናለሁ። ለማለት የፈለግኩት አሁን ትልቅ ችግር ስለሆነ መካዱ ራሱ ስሰማ አንዳንድ ጊዜ ስለሚያመኝ ነው። ከዛ አካባቢ በጦርነቱ ጊዜ ብዙ መረጃዎች ይቀበል ነበረ።
ምናልባት በአንድ ደቂቃ ውስጥ ለዚህ የሚሰጡት ምላሽ
ቀድምም ሲነሳ ስለነበረ ዶክተር ኢሳያስ ሲያነሱት የነበረው ከዚህ በፊት እኔ ሌላ ቦታ የተናገርኩትን ነው። አንድ ወልቃይት ላይ ያለ አማራ በማንነቱ ምክንያት ቋንቋውን እንዳይናገር ማንነቱን እንዳይናገር ተደርጎ ጭፍጨፋ ሲፈጸምበት፣ ዘር ማጥፋት ሲፈጸምበት ስለነበር ራሱን እንኳን መግለጽ የማይችል ክልከላ ስለነበረበት እኔ አማራ ነኝ ብሎ በትግርኛ ቋንቋ ነው የሚናገረው፣ በአማርኛ እንዳይናገር ተከልክሎ ስለነበረ ብዬ ያቀረብኩት ሌላ ቦታ ላይ የነበረን ነገር ኮት ስላደረጉት አድረስ ማድረግም ስላለብኝ ነው። የማንነት ጥቃቱ፣ የዘር ማጥፋት ወንጀሉ ትላንትና የተጀመረ አይደለም። ያኛውን ይሄኛውን ለመናገር ከዚህ ቀደም የተፈጸመው መካድ አያስፈልግም፣ ይሄኛውን ደግሞ ለማሳነስ ከዚህ ቀደም የተፈጸመው መካካድ አያስፈልግም። የተፈጸሙ ወንጀሎች ፍትህ እስካላገኙ ድረስ፣ ለውጥ እስካልመጣበት ድረስ፣ በአግባቡ እስካልተመለሰ ድረስ ሁልጊዜም ሌላ ወንጀሎችን እያስከተሉ ነው የሚሄዱት። አሁንም የተፈናቃይ ጉዳይ ቢነሳ፣ የማንነት ጉዳይ ቢነሳ በገለልተኛ አጣሪ ተጣርቶ መፍትሄ እስካልተሰጠው ድረስ ቁጥሮችን ወይም ወንጀሎችን የመዘዝን አጀንዳ ብናደርጋቸው እዚህ ጋር የሚያመጣው ትርጉም የለም። ስለዚህ የወልቃይትን ጉዳይ ስፔሲፊካሊ ካነሳን ትላንትና የዛሬ 5 ዓመት በነበረው ጉዳይ የመንግስት በመጣው ጉዳይ ወይ የዛሬ 2 ዓመት በነበረው ጦርነት ወይ በፕሪቶሪያ ስምምነት አይደለም የምናወራው። ከ40 ዓመት በፊት ጀምሮ በማንነታቸው ምክንያት ዘር ማጥፋት ወንጀል ሲፈጸምባቸው የነበሩ አማራዎች አሉ። እነዚህ ሰዎች ከቀያቸው ተፈናቅለዋል፣ ተገለዋል፣ ቋንቋቸውን እንዳይናገሩ ማንነታቸውን እንዳይኖሩ ተደርገዋል። ስለዚህ ያ ፍትህ ሳያገኝ፣ ያ ሰላም ሳያገኝ፣ ያ በህግ ተረጋግጦ በሰነድ ተቀምጦ አሁንም ያንን ችግራችሁን በዛ ሰነድ ትፈታላችሁ ተብሎ ነው ፕሪቶሪያ ላይ የተተወው። ስለዚህ አሁን ያችን ሰበዝመዘን እዚህ ጋር ብንነጋገረው የምናመጣው ለውጥ ያለ ብዬ አላምንም። መሆንም ካለበት ችግሩን መሰረታዊ በሆነ መልኩ በሚፈታ አግባብ ነው መሄድ ያለበት ብዬ ነው የማምነው።
እንግዲህ ዝግጅታችንን እያጠናቀቅን ስለሆነ ለመዝጊያ የሚሆን ሀሳብ እንዲሰጡን ወደ ዶክተር ሄኖክ
ላብራራው ነው የጠየቁት። ያኬ ሌላም ነገር ይዘዋል እዚህ ውስጥ
አብሮ እንዲመልስልዎት ምናልባት 20 ሰከንድ ልስጥዎትና ጥያቄውን በጥያቄ መልክ ቀጥታ ይናገሩልኝ።
ወንጀሎች በሙሉ ወንጀል ላይ ምክንያቱም መደፈር መውሰድ ትክክል አይደለም። ይሄን ነው የፈለኩት ግን አምኖት አገደ ደውሮሞስ።
እሺ አመሰግናለሁ። በነገራችን ላይ ቀደምም እንዳልኩት በመንግስትም ሆነ በሌሎች እዚህ ባልተወከሉ አካላት ላይ የሚነሱ ሐሳቦች ምላሽ ካሉና አስተናግዳለን። አሁን የሚሏቸው ወገኖችም እዚህ አልተወከሉም። አጠቃላይ ተነሱትን ሐሳቦች እንዲያጠቃልሉልን ለዶክተር ሄኖክ እድል
እንሰጣለን። አንዳንድ ኦሮሞ ሰው ይሄንን መመለሳልብኝ ኦነግ ሸኔ ብሎ ራሱን የሚጠራ የኦሮሞ ታጋይ ቡድን የለም። በነገራችን ላይ ፎር ዘ ሬኮርድ የኦሮሞ ለኦሮሞ ህዝብ የሚታገል ኦኤልና ኦኤልኤፍ አለ ወይ ደግሞ ኦነግ አለ። ይሄ ፎር ዘ ሬኮርድ መቀመጥ አለበት። ሁለተኛ እህተ ዮብዳር ቅድም ያነሳቸው ስለ ኢትዮጵያዊነት የሚባል ዋናው ችግር ኢትዮጵያዊነት ለተለያዩ ቡድንና ሰዎች የተለያየ ነገር ነው። ለምሳሌ እኔ ኢትዮጵያዊ መሆን የማልፈልግበትን አንድ ምክንያት ልንገርሽ። 1 ሚሊዮን ሌሎች የኢትዮጵያ ወንድሞችን የምትገል ኢትዮጵያ ለኢትዮጵያዊነት ብላ የዛ አካል መሆን አልፈልግም እንደ አንድ ዜጋ ማለት ነው። የ1 ሚሊዮን ትግራይም ወይ ከአማራም ከተለያዩ ሀገር ኢትዮጵያን ለማስቀጠል ተብሎ ከጎረቤት ሀገር ጋብዞ የራሱን ዜጋ የሚገል የኢትዮጵያዊነትን ፊሎሶፊ የዛ አካል መሆን ወይ ደግሞ የዛ አይነት ኢትዮጵያዊነት አልፈልግም። ለምሳሌ እርግጠኛ ነኝ እኔ ብቻ አይደለም ብዙ ሰዎች እንደዛ ናቸው። ስለዚህ ኢትዮጵያዊነት ጥላ ስር እንሰባሰብ ሲባል ኢትዮጵያዊነት ሚኒንጉና ፍቺው ብዙ ድርድርና ብዙ ክርክር የሚያስፈልግ ነው። ይሄ ደግሞ የሚመጣው የጎሳ ፖለቲካ ያመጣውን የ1991 ተብሎ የሚወራው እስቲ ኢትዮጵያን ከ1991 በኋላ እስቲ እንመልከት። ምን ነበረች ኢትዮጵያ? ሰላማዊ ነበረች? በደርግ ጊዜ፣ በኃይለ ሥላሴ ጊዜ፣ በምኒልክ ጊዜ ያ ችግሮች እየተንከባለሉ የመጡና የደረሱ አይደሉም ወይ? ስለዚህ ሆሊስቲክ አንደርስታንዲንግ ያስፈልጋል። አንድ እሱ ነው። ሌላ ማዕዛም የምታነሳው ፖይንት ዘር ተኮር አማራ ላይ ያነጣጠረ ለ40 ዓመት ወይ ለ30 ምናምን ዓመት የነበረው ናሬቲቮች አሉ። ይሄኛውን ሪስፖንድ ማድረግ አስፈላጊ ነው። እንደኛ የአማራ ህዝብ ኦሮሚያ ክልል ውስጥ ለብዙ ዓመት ኑሮን መስርተዋል። ለምን ላለፉት 5 ዓመታት ብቻ የአማራ ወንድሞች ወይ ኢትዮጵያችን ኦሮሚያ ውስጥ እንደተጠቁ ተደርጎ የሚወራው ግድያው የበዛበት ላለፉት 5 ዓመታት ብቻ ለምን ሆነ? 5 ዓመት ውስጥ ነው የአማራ ህዝብ ኦሮሚያ ውስጥ መኖር የጀመረው? ብዙ ዓመታት አስቆጥሯል። እዛ ኖሯል፣ ተወልዷል እዛ ውስጥ። የፖለቲካል ቁማር እዛ ላይ የሚጫወቱት ላይ ትተን እሱን ኢንቨስቲጌት ማድረግ ትተን የኦሮሞ ህዝብ አማራ ህዝብን ላይ እንዳነጣጠረ አድርጎ የሚቀርቡ ናሬቲቮች መስተካከል አለባቸው ብዬ አስባለሁ።
በጣም ነው ማመሰግነው። በዚህ ሐሳብ ውይይታችንን እናጠናቀቃለን። በድጋሚ ሁላችሁም ለሰጣችሁን ሐሳብ አመሰግናለሁ። በርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሐሳቦችን ደግሞ አጠቃለን በሌላ ተከታታይና በመደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያምና ረዳት ፕሮፌሰር ጉባኤ ጉንደርታን እንዲሁም ደግሞ እዚሁ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ መዓዛ መሐመድና ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ እጅግ አድርጌ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም አሁን ከአንድ ሰዓት ተኩል በላይ ለሆነ ጊዜ እዚህ ቆይታችሁ ሐሳባችሁንም በመስጠት ጥያቄን በመጠየቅ ስለተሳተፋችሁ ሁላችሁንም አመሰግናለሁ። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ።
የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለዛሬ ያዝነው መሰናዶ እዚህ ላይ ፈጽመናል። አብራችሁን ስለቆያችሁ እናመሰግናለን። የደንገረመው መሰናዶ መምራት ኤልያስ አስማረ፣ በቅንብሩ ቆንጅታዬ፣ በዋና አዘጋጅነት ከመላ የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ሰላም ጤና ይስጥልን። ደህና እደሩ።